voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኬንያን መጎብኘታቸው ለመንግሥታቸው ታላቅ ድጋፍ እንደሚሆን የኬንያ የውጭ ጉዳይ ሚኒስትር ገለጹ።
Everything is on the table. We are hoping again that a lot of investment is...
ሁሉም ነገር ከፊታችን ጠረጴዛው ላይ ተቀምጧል። የመዋለ ንዋይ ፍሰቱ እንደገና ይቀጥላል ብለን ተስፋ እናደርጋለን።
ዘገባው በአብይ ርዕስ ይስተናገዳል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ሐሙስ ሐምሌ 16 ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ቴሌላይም ቤክ ፕሮግራሙን ይመራል። ኦዲየስ ሪድሪጎስ ደግሞ የቴክኒክ መሐንዲሳችን ነው።
ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ለጉብኝት ወደ ኢትዮጵያና የአባታቸው የትውልድ አገር ወደ ሆነችው ኬንያ ዛሬ ሐሙስ እንደሚነሱ ተገለጠ። ነገ አርብ ኬንያ ይገቡና ናይሮቢ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ እንደሚካፈሉ ታውቋል። አንዳንድ የአባታቸው አገር ሰዎች ሚስተር ኦባማ ለአጭር ኦፊሴላዊ ጉብኝት ወደ መንደሯ ጎራ ይሉ ይሆናል ብለው ተስፋ ያደርጋሉ። ወደ ሴት አያታቸው ሳራ ኦባማ ሰፈርም ብቅ ይሉ ይሆናል ብለው ያስባሉ። ፕሬዚዳንት ኦባማ ማምሻቸውን ደግሞ ስልጣን ላይ ያለ አንድ የአሜሪካ ፕሬዚዳንት ሲጎበኛት የመጀመሪያ ወደሚሆኑባት ወደ ኢትዮጵያ እንደሚያቀኑ ለጉብኝቱ የወጣው መርሃ ግብር ያመለክታል። የኢትዮጵያ መንግሥት በፖለቲካ የማይስማሙትን ወገኖች የመቃወም ነጻነታቸውን ይጥሳል ወይም ይገድባል በማለት ለሰብአዊ መብት መከበር የቆሙ ወገኖች የሚስተር ኦባማን የኢትዮጵያ ጉብኝት ይቃወማሉ።
የፌስቡክ መስራችና ዋና ሥራ አስፈጻሚ ማርክ ዙከርበርግ ከፕሬዚደንት ኦባማ ጋር ኢትዮጵያ ይሄዳል። ለሁለት ቀናት ይፋ ጉብኝት የፊታችን እሁድ ምሽት አዲስ አበባ የሚገቡትን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢትዮጵያ ውስጥ ለሰብአዊ መብቶች ጉዳይ ትኩረት እንዲሰጡ የሚጠይቁ በመቶዎች የሚቆጠሩ የተባሉ የትዊተር መልእክቶች የአንድ የቴሌቪዥን ስርጭት ቀጥታ ፕሮግራምን ማጨናነቃቸው ተዘግቧል። የዩናይትድ ስቴትስ አቋም የተቃዋሚ አባላትና የሲቪል ማኅበረሰቡ እሴቶችን እንዲሁም የሕዝቡንም ሐሳብን የመግለጽ ነጻነት መብቶች ማክበር መሆኑን የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ አስታውቀዋል። ዝርዝሩ በአብይ ርዕሳችን ይቀርባል።
የብሩንዲው ተቃዋሚ መሪ አጋተን ሩዋሳ ዛሬ ባሰሙት ቃል ፕሬዚዳንት ፒየር ንኩሩንዚዛ የአንድነት መንግሥት እንዲያቋቁሙ ጥሪ ያቀረቡላቸው። የብሩንዲው የምርጫ ኮሚሽን ያወዛገበውንና ተቃዋሚዎች ያልተወዳደሩበትን የሰኞ ምርጫ ሚስተር ንኩሩንዚዛ እንዳሸነፉ መግለጡ ይታወቃል። ነገ አርብ ባለሥልጣናት የንኩሩንዚዛን አሸናፊነት በይፋ ያውጃሉ ተብሏል። ዩናይትድ ስቴትስና ሌሎች አገሮች ግን ምርጫው ተአማኒነት የለውም ብለዋል። በምርጫው ሰሞን በተካሄዱና የሚስተር ንኩሩንዚዛ ለሶስተኛ ጊዜ መወዳደር ሕገ መንግሥታዊ አለመሆኑን የሚያጋልጡ ተቃዋሚዎች ሰልፍ ሲያካሄዱ ከፖሊሶች ጋር ግጭት ተፈጥሮ በብዙ መቶዎች የሚቆጠሩ የአገሪቱ ዜጎች መሞታቸው ይታወቃል።
ይህ በእንዲህ እንዳለ አምነስቲ ኢንተርናሽናል ባወጣው መግለጫ የብሩንዲ ባለሥልጣናት በመንግሥት ተቃዋሚ ሰልፈኞች ላይ ከባድ ጥቃት ማድረሳቸውን አመልክቷል። የአገሬውን ተቃዋሚዎች መንግሥቱ ሰርጎ ገብ ብሎ መፈረጁንም አምነስቲ በመግለጫው ጠቅሷል። ተቃዋሚዎች ድምፃቸውን ለማሰማት ከጥይት ጋር መጋፈጣቸው አሰቃቂ ትዕይንት ነው ሲሉ በአምነስቲ የምሥራቅ አፍሪካ ክልላዊ ምክትል ዲሬክተሯ ሳራ ጃክሰን ተናግረዋል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ዲሬክተር አክለውም የብሩንዲ ባለሥልጣናት አስቸኳይ ምርመራ አድርገው አጥፊዎቹ ላይ ተገቢው ቅጣት እንዲጣልባቸው ያደርጉ ዘንድ አሳስበዋል። በግጭቱ አያሌ ሰዎች መሞታቸውም ታውቋል።
የደቡብ ሱዳን የመጨረሻው የሰላም ስምምነት እንደ አውሮፓ አቆጣጠር የፊታችን ነሐሴ 17 እንዲፈረም ኢጋድ ፕላስ የተሰኘው አደራዳሪ ቡድን ቀነ ገደብ አስቀመጠ። ቡድኑ በኢጋድ ልዩ ልዑካን የተዘጋጀውን ረቂቅ የስምምነት ሰነድም አጽድቋል። ሰነዱ ለደቡብ ሱዳን ተፋላሚ ወገኖች የሚሰጠው ይቅርታ በነገ ዕለት ነው ተብሏል። ዝርዝሩ በመጽሔቱ ትንታኔ ይቀርባል።
በሰሜን ካሜሩን ባለፈው ረቡዕ በተፈጸመው ጥንድ የአጥፍቶ ጠፊ ጥቃት ብዙ ሰዎች ከሞቱ ወዲህ የጸጥታ ጥበቃው ተጠናክሯል። ጥቃቱን ያካሄዱት ሁለት አጥፍቶ ጠፊ ሴቶች እንደሆኑ የካሜሩን ባለስልጣናት ገልጸዋል። ዘጋቢያችን ሞኪ ኤድዊን ኪንስካ ከያውንዴ ላከውን ዘገባ አዳነች ፍሳዬ ታቀርባለች።
ከናይጄሪያ ጋር የሚዋሰኑ ድንበሮች በከፊል እንደታሸጉና በሁሉም ተሽከርካሪዎች፣ ሰዎችና ሸቀጣ ሸቀጦች ላይ ቁጥጥር እንደሚደረግ ርቆ የሚገኘው ሰሜናዊ ካሜሩን አስተዳዳሪ ሚጁዋያ ባካሪ ገልጸዋል። ወታደሮች መንገዶችንና የያዟቸውን ዕቃዎች በሚፈትሹበት ወቅት ንቃትና ቅልጥፍና እንዲኖራቸው መመሪያ መስጠታቸውን ጠቁመዋል። የሚጠረጠሩ ገበያዎች፣ ሱቆች፣ ቡና ቤቶችና ብዙ ሰዎች የሚያዘወትሯቸው ቦታዎች እንደታሸጉም ጨምረው ገልጸዋል። የቦኮ ሐራም አጥፍቶ ጠፊዎችና ተዋጊዎች ይንቀሳቀሱባቸዋል ተብለው የሚጠረጠሩ ከናይጄሪያ ጋር የሚዋሰኑ ድንበሮች እንዲዘጉ ከሀገሪቱ ፕሬዚደንት ፖል ቢያ መመሪያ እንደተሰጣቸው አስተዳዳሪው ተናግረዋል። ሚጁዋያ ባካሪ ከሁለት ሳምንታት ካነሰ ጊዜ በፊት ሴቶች እንዳይሸፋፈኑ አግደዋል። ሴቶቹ አጥፍቶ ጠፊዎች ፈንጂዎችን የደበቁት በተሸፋፈኑበት ቡርካ መሆኑ ከታወቀ በኋላ ነው እገዳ የደነገጉት። የትላንቱን ጥቃት የፈጸሙትም ሁለት ሴቶች አጥፍቶ ጠፊዎች ናቸው። አንደኛዋ ቸርቻሪ መስላ፣ የዘጠኝ ዓመት ልጅ የሆነችው ሌላዋ ደግሞ ለማኝ መስላ ነው ጥቃቱን ያደረሱት። ዛሬም ጥቃቱ በተፈጸመበት ገበያ ላይ ብዙ የቆሰሉ ሰዎች እንደተገኙ ሚጂዋያ ባካሪ ጠቁመዋል። ስብራት የደረሰባቸውንና የአካላቸው ክፍል የተቆረጠ ሰዎችን ወደ ብዙ ሆስፒታሎች አድርሰናል ብለዋል። በአስተዳደራቸው አካባቢ ያሉት ሐኪሞችና የሕክምና ሰራተኞች በሙሉ ከስራቸው አካባቢ ሳይወጡ ጉዳት የደረሰባቸውን ሰዎች እንዲያክሙ መጠየቃቸውን አስተዳዳሪው ገልጸዋል። ቦኮ ሐራም ታማኝነቱን እስላማዊ መንግስት ነኝ እንደሚለው ጽንፈኛ ቡድን መስጠቱን በያዝነው ዓመት ቀደም ሲል አስታውቋል። ማርዋ ላይ የተፈጸመው ጥቃት በሁለት ሳምንታት ውስጥ አራተኛው ነው።
በሰሜን ምስራቅ ናይጄሪያዋ ከተማ ጎምቤ ውስጥ በሚገኝ የኦቶቡስ ጣቢያ ዛሬ ሐሙስ በደረሰ የቦምብ ፍንዳታ 29 ሰዎች መሞታቸው ታወቀ። ለሞቱትም ሆነ ለቆሰሉት ከ100 በላይ ሰዎች ተጠያቂና ኃላፊው ቦኮ ሐራም ነው ብለዋል ባለሥልጣናት። የዛሬው ጥቃት ከዚህ ቀደም የደረሱት ጥቃቶች ተከታታይ ሲሆን ፕሬዚዳንት ሙሐሙዱ ቡሃሪ ስልጣን ከያዙና በቦኮ ሐራም ላይ የማያዳግም እርምጃ ወስዳለሁ ብለው ከዛቱ ወዲህ ለስድስት ዓመታት የዘለቀው የዚህ አሸባሪ ቡድን ጥቃት እየባሰበት እንደመጣም ይነገራል። ስልጣን ላይ የወጡት አዲሱ የናይጄሪያ መሪ ቡሃሪ በቅርቡ ዋሽንግተንን ሲጎበኙ ከፕሬዚዳንት ባራክ ኦባማ ጋር ዋይት ሀውስ ውስጥ ተገናኝተው ናይጄሪያ ውስጥ የተንሰራፋውን ሙስና ለመገደብ፣ ሽብርተኛውን ቦኮ ሐራምን ለማጥፋት ስላለው ጥረት መነጋገራቸው አይዘነጋም። በዛሬው ቀን ወደ አገራቸው የተመለሱት ቡሃሪ አቡጃ ሲገቡ ዩናይትድ ስቴትስ ለናይጄሪያ ቦኮ ሐራምን መውጊያ ጦር መሳሪያ እንዳላስያዟቸው ተቺዎች ሲናገሩ ተሰምተዋል። ቡሃሪ ዋሽንግተን ውስጥ በአደባባይ ሲናገሩ ቦኮ ሐራምን መውጊያ ጦር መሳሪያ እንደሌላቸው መናገራቸው ይታወቃል። ሰብአዊ መብት በመርገጥ የሚከሰስ መንግስት የዩናይትድ ስቴትስን የጦር መሳሪያ እርዳታ እንዳያገኝ ምክር ቤቱ መወሰኑ የታወቀ ነው።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የፕሬዚደንት ባራክ ኦባማ ከፍተኛ ባለሥልጣናት በኢራኑ የኑክሌር ጦር መሳሪያ ስምምነት ላይ ጥርጣሬ ያላቸውን የምክር ቤት አባላት እያግባቡ መሆናቸው ተሰማ። የውጭ ጉዳይ ሚኒስትር ጆን ኬሪ፣ የኤነርጂ ሚኒስትር ኤርነስት ሙኒዝ እንዲሁም የገንዘብ ሚኒስትሩ ጃክ ሉ ዛሬ ሐሙስ በመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ፊት ቀርበው የስምምነቱን ጠቃሚነት እንደሚያስረዱ ታውቋል። ስምምነቱ ከተደረገ ወዲህ ጉዳዩ ለምክር ቤት ውይይት ሲቀርብ ይህ የመጀመሪያው መሆኑ ነው። እነዚህ የኑክሌር ስምምነት ዋና መሐንዲሶች ትናንትና ዋሽንግተን ውስጥ ከምክር ቤት አባሎች ጋር ውይይት እንደነበራቸው ተሰምቷል። በዚህ ወቅት ኬሪ ከኢራን ጋር የተደረገው የኑክሌር ስምምነት ለዓለማችን ደህንነት አስተማማኝ መሆኑን እንደሚያምኑ ተናግረዋል።
ከዓለም ኃያላን ጋር ያደረግነው ወይም የደረስንበት የኒውክሌር ስምምነት ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚያግድ ስምምነት መሆኑን አምነንበታል።
ይህን ስምምነት ለማጽደቅ ወይም ውድቅ ለማድረግ ምክር ቤቱ ያለው የጊዜ ገደብ መጪው መስከረም ወር ሲሆን ከጸደቀ በምትኩ ኢራን የተጣለባት ማዕቀብ እንደሚነሳላት ይታወቃል።
የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ባልተጠበቀ ጉብኝት ኢራቅ መግባታቸው ተሰማ። ኢራቅ በዩናይትድ ስቴትስ በሚመራው የአየር ጥቃት በመታገዝ እስላማዊ መንግስት ነኝ ከሚለው አማጺ ቡድን ጋር ጦርነት ላይ መሆኗ ይታወቃል። ዛሬ ሐሙስ ማለዳ ባግዳድ የገቡት ካርተር የኢራቁን ጠቅላይ ሚኒስትር ሃይደር አል አባድን እና መከላከያ ሚኒስትሩን ካሌድ አል ኦቤድን ጨምሮ ከሌሎች የአገሪቱ ከፍተኛ ባለሥልጣናት ጋር ይገናኛሉ ተብሏል። የፔንታጎን ዋና ኃላፊ በተጨማሪም ከሱኒ መሪዎች ጋርም ይገናኛሉ ነው የተባለው። የዩናይትድ ስቴትስ ሰሜንና ምዕራብ ኢራቅን ከሚቆጣጠረው እስላማዊ መንግስት ነኝ ባዩ አማጺ ቡድን ጋር በምታካሄደው ጦርነት ሱኒዎችን ለማሰለፍ እየሞከረች መሆኗም ይታወቃል።
በመጨረሻም የዩናይትድ ስቴትስ ብሔራዊ እግር ኳስ ቡድን ለኮንካፍ ማለትም የሰሜንና ማዕከላዊ አሜሪካ እንዲሁም የካሪብ ሀገሮችን ለወርቅ ዋንጫ በሚያሳትፈው ውድድር ትላንት አትላንታ ላይ ከጃሜይካ ጋር ለግማሽ ፍጻሜ ባደረገው ግጥሚያ 2-1 ተሸንፏል። የጃሜይካ ቲም በመጀመሪያው 45 ደቂቃ ጨዋታ አጥቂዎቹ ዳረን ማቶክስ እና ጌልስ ባርንስ ባስቆጠሯቸው ሁለት ግቦች የተቀናቃኛቸውን ቡድን ደጋፊዎች እረጭ ማድረግ ችለዋል። ዘንድሮ የወርቁን ዋንጫ ያነሳል ተብሎ በከፍተኛ ደረጃ የተጠበቀውን የአሜሪካ ቡድን ደግሞ ክፉኛ አስደንግጠዋል። ለዩናይትድ ስቴትስ ቡድን ሁለተኛው ግማሽ በተጀመረ በሦስተኛው ደቂቃ ላይ ብቸኛዋን ጎል ያገባው ማይክል ብራድሊ ነው። ከዚያ በኋላ ግን የወቅቱ ሻምፒዮና አቻ ለመውጣት እንኳ ሳይችል ቀርቷል። ጃማይካና ዩናይትድ ስቴትስ በዓለም አቀፍ ግጥሚያዎች ሲገናኙ ትላንት ለ23ኛ ጊዜ ሲሆን በጃማይካ የተሸነፈው ግን ሁለቴ ብቻ ነው። የጃማይካ ቡድን ትላንት ፓናማን በተመሳሳይ 2-1 ውጤት ካሸነፈው የሜክሲኮ ብሔራዊ ቡድን ጋር ይሆናል ለዋንጫ የሚጫወተው። ዩናይትድ ስቴትስና ፓናማ ለሶስተኛ ቦታ ይፋለማሉ። ለሰዓቱ ያሉን ዜናዎች በዚሁ ይጠቃልላሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች አንዱን ለማስተዋወቅ
በስልጣኔ በኩል ምናልባት ብዙ ያልገፋችን ትሆንም ኢትዮጵያ የአቪዬሽን አስፈላጊነት ከሀገሪቱ ተራራማነት፣ መንገድ አለመኖር፣ ከቦታ ቦታ የመነቃነቅ ችግር መኖሩ ራሱ አንድ ምክንያት ነበር። ሌላው በዛን ጊዜ እንደሚታወሰው አጼ ኃይለሥላሴ ስልጣን እንዳይይዙ ብዙ እንቅፋት ነበረባቸው። መሳፍንትና መኳንንት እና አየር መጠቀሙ ለዚህም ይጠቅመኛል ብለው አስበውበት ነው ይባላል አንዱ የገፉበት ምክንያት።
የኢትዮጵያ አየር ኃይል ታሪክ ከ1921 እስከ 1983 በሚል ርዕስ በቅርቡ ለንባብ የበቃው መጽሐፍ ደራሲ ኮሎኔል አስፋው አየልኝ ናቸው። የኢትዮጵያን አየር ኃይልና በአጠቃላይ የአቪዬሽንን አጀማመር በሚተርከው መጽሐፍ ዙሪያ ከተካሄደ ቃለ ምልልስ የተወሰደ ነው። በባህልና ማኅበረሰብ ሰፋ ያለ ወግ በሁለተኛው አጋማሽ መጀመሪያ ይመለሳሉ። ጠብቋቸው። አሁን የዕለቱ አብይ ርዕስ
የፌስቡክ መስራችና ዋና ሥራ አስፈጻሚ ማርክ ዙከርበርግ ከፕሬዝደንት ኦባማ ጋር ኢትዮጵያ ይሄዳል። ለሁለት ቀናት ይፋ ጉብኝት የፊታችን እሁድ ምሽት አዲስ አበባ የሚገቡትን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኢትዮጵያ ውስጥ ለሰብአዊ መብቶች ጉዳይ ትኩረት እንዲሰጡ የሚጠይቁ በመቶዎች የሚቆጠሩ የተባሉ የትዊተር መልእክቶች የአንድ የቴሌቪዥን ስርጭት ቀጥታ ፕሮግራምን ማጨናነቃቸው ተዘግቧል። የዩናይትድ ስቴትስ አቋም የተቃዋሚ አባላትና የሲቪል ማኅበረሰቡ እሴቶችን እንዲሁም የሕዝቡንም ሐሳብን የመግለጽ ነጻነት መብቶች ማክበር መሆኑን የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ አስታውቀዋል። ሰለሞን አባተ ዝርዝሩን ይዟል።
ፕሬዚደንት ባራክ ኦባማ ከትናንት በስቲያ ምሽት ማክሰኞ ማለት ነው ኮሜዲ ሴንትራል በሚባለው የቴሌቪዥን መዝናኛ አውታር ላይ በሚተላለፈው ዘ ዴይሊ ሾው ፕሮግራም ላይ ቀርበው ነበር። የፕሮግራሙ አቅራቢ ጆን ስቲዋርት ላለፉት 16 ዓመታት በሰሉ አስቂኝ አቃቂሮቹ የፖለቲካውን ዓለም ፕሬዚደንቶቹን ጨምሮ ፖለቲከኞቹንና ፖሊሲዎቻቸውን ሲጠርብ እንደሚባል በሽሙጥ፣ በአሽሙር፣ በስላቅ ሲተች ኖሯል። አሁን ስቲዋርት ሊሰናበት መሆኑ እየተሰማ ባለበት ጊዜ ፕሬዚደንት ባራክ ኦባማን ለሰባተኛ ጊዜ ጋበዘ።
You're also senioritis, yes? What do you got, about a year? You know, you're on your way out. I can't believe that you're leaving before me. I'm issuing a new executive order.
በኦባማና በስቲዋርት መካከል የነበረው ንግግር እጅግ ጣዕመኛ፣ ደግሞም ቁም ነገረኛ፣ አልፎ አልፎም ቧልተኛ ብጤ ነበር። ስቲዋርትን እየወደዱት ሊሄድባቸው የመሆኑን ነገር ፕሬዚደንቱ አላመኑም። በብርቱ ሥልጣናቸውም ሊያስቀሩት አልቻሉም። ለማንኛውም ለዚያ ጠራቢያቸው ፍቅርና ክብራቸውን ገልጸው ተለያይተዋል።
Sir, thank you so much for stopping by and speaking with us. It's always a pleasure to see you.
You've been a great gift to the company.
አንተ ለዚህች አገር ታላቅ ስጦታ ነህ። አሁን ወደ ዋናው ነጥባችን ልግባ። ፕሬዚደንቱና ስቲዋርት እንዲህ የተሟሟቀውን ጭውውት ያደርጉ በነበረበት ወቅት የዴይሊ ሾው የትዊተር አድራሻ በታላቅ ማዕበል እየተመታ ነበር። ቮካቲቭ የሚባል የኢንተርኔት የብዝሃ ሚዲያ ውጤት እንደዘገበው ከሐምሌ 14 ከትናንት በስቲያ አንስቶ ማለት ነው እስከ ነገ አርብ ሐምሌ 17 2007 ዓመተ ምህረት በሚዘልቅ አምስተኛ የማህበራዊ ሚዲያ ዘመቻ በመቶዎች የሚቆጠሩ የትዊተር መልእክቶች ፕሬዚደንት ባራክ ኦባማ ለግማሽ ሰዓት እየተናገሩበትና እየተጨዋወቱበት የነበረውን በአሜሪካውያን እጅግ የሚወደደውን ዘ ዴይሊ ሾው የትዊተር መልእክት አጨናንቀውት ነበር። መነጋገሪያው የኢትዮጵያውያን መልእክት ለኦባማ ነው። ሃሽታግ ኢትዮፒያንስ ሜሴጅ ቱ ኦባማ። የዘመቻው ተሳታፊዎች የፊታችን እሁድ አዲስ አበባ የሚገቡትን የአሜሪካ ፕሬዚደንት ትኩረት ለማግኘት በብርቱ ተረባርበዋል። በአጫጭር መልእክቶችና በፎቶግራፎች የታጀቡ መልእክቶች ናቸው ትዊት ሲደረጉ የነበረው። እባክዎ ጠቅላይ ሚኒስትሩ ጋዜጠኞችን፣ አንዳርጋቸውን፣ ኢትዮጵያውያኑን ሙስሊሞች እንዲፈቱ ይንገሯቸው። ፍትሕ ዋጋ አለው፣ ይንገሯቸው። የኢትዮጵያ መንግሥት ጋዜጠኞችንና ተቺዎቹን ለማሳደድ ጸረ ሽብር አዋጆችን እየተጠቀመ ነው። ኡስታዝ አቡበከር የኢትዮጵያ የሰላማዊ ትግል አርአያ አሁን ያለው ወህኒ ቤት ነው። ሰዎች እውነተኛ ብሶታቸውን ስላሰሙ እንዲህ ሊደረጉ ይገባቸዋል። በፎቶዎች የተደገፈ ትዊት ነው። የእምነት ነጻነት የሚደራደሩበት አይደለም። ሽብር ፈጠራን መጋፈጥ ያስፈልጋል። ነገር ግን መከናወን ያለበት ውጤታማ ለመሆን ከዓለም አቀፍ ሕግጋት ሳያፈነግጡ ነው። የኢትዮጵያ ሙስሊሞች ከሕዝቡ ቁጥር ከግማሽ በላይ ናቸው። ጸረ ሽብርተኝነት ሕዝቡን ለመጨፍለቅ መሳሪያ እየሆነ ነው። ሚስተር ፕሬዚደንት ኢትዮጵያ ውስጥ ከዲሞክራሲያዊ አመለካከት ተሟጋቾች ጋርም ይነጋገራሉ ብለን ተስፋ እናደርጋለን። የኢትዮጵያ መንግሥት ጸረ ሽብር ሕጉን ያላግባብ መጠቀሙን እንዲያቆም ይንገሩልን። ስለ አፍሪካውያን ፍትሕና ዲሞክራሲ የገቡትን ቃል ያስታውሱ። ብዙ፣ እጅግ በጣም ብዙ ናቸው ትዊቶቹ። ኮሜዲ ሴንትራል ወይም ዘ ዴይሊ ሾው ወይም ጆን ስቲዋርት ለፕሬዚደንቱ አቅርበውላቸው ይሆን? ይህንን ለማጣራት እየሠራሁ ነው። ማምሻውንም ወደ ዋይት ሃውስም ደውዬ ነበረ። ለማንኛውም የትዊተር መልእክቶቹን አምሃሪክ ቪኦኤ ኒውስ ዶት ኮም ገብታችሁ ሁሉንም ማየት ትችላላችሁ። በእኔ በኩል ምላሽ ወይም መድረስ አለመድረሱን እንዳረጋገጥኩ ይዘንላችሁ እንቀርባለን። ይህ በእንዲህ እንዳለ የፌስቡክ መስራችና ዋና ሥራ አስፈጻሚው ማርክ ዙከርበርግ ከፕሬዚደንት ባራክ ኦባማ ጋር ሰሞኑን ኢትዮጵያ እንደሚገባ ተሰምቷል። የዙከርበርግ ጉዞ ዓላማ ምን እንደሆነና ለምን ከፕሬዚደንቱ ጋር እንደሚጓዝ ለጊዜው በዝርዝር የታወቀ ነገር የለም። ለማንኛውም ለዚህም ምላሽ ለማግኘት እየሰራን ነው። በተገኘ ጊዜ እናሳውቃቸዋለን። ከፌስቡክ ጋር እየተገናኘን ነው። በሌላ በኩል ደግሞ ፕሬዚደንት ባራክ ኦባማ ወደ ኢትዮጵያ እየተጓዙ ባሉበት በዚህ ወቅት የኢትዮጵያ መንግሥት ተቃዋሚዎችን እያሰረ ነው። ስለዚህ የአሜሪካ መንግሥት ሐሳብ ምንድን ነው ተብለው የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጃን ኪርቢ ዛሬ በጋዜጠኞች ተጠይቀው ነበር። ለጊዜው ስለ ጉዳዩ መረጃ እንደሌላቸው ኪርቢ ተናግረው የሀገራቸውን መንግሥት አቋም ግን አስረድተዋል።
I think beyond press reporting, I'm certainly aware. I'm not sure that there's been any specific outreach about this. I mean, obviously our position
በመገናኛ ብዙሃን ላይ የሚዘገበውን ከመስማት በስተቀር ይህንን አስመልክቶ ግንኙነት ተፈጥሮ ይሁን አይሁን አላውቅም። ይሁን እንጂ በየትም ስፍራ የተቃውሞ አባላት መከበር እንዳለባቸው የሚያምነው የእኛ አቋም ለረጅም ጊዜ የኖረና የማይናወጥ ነው። ህዝባዊነትን እንደግፋለን። ለተቃውሞ አባላቱ ለሲቪል ማህበረሰቡ አስተዋጽኦ ክብር አለን። ዜጎች የሚያስቡትን የመግለጽ ነጻነት ሊከበርላቸው አሳታፊ በሆነ የፖለቲካ ሂደትም ፍላጎታቸው እንዲካተቱላቸው እንደሚገባ እናምናለን። እነዚህ መብቶች ሲረገጡ በቅርበት እንመለከታቸዋለን። በጉዳዩ ላይ ግን የቅርብ መረጃ የለኝም።
ፕሬዚደንት ባራክ ኦባማ ኢትዮጵያን ሲጎበኙ የመጀመሪያው በስራ ላይ ያሉ የዩናይትድ ስቴትስ ፕሬዚደንት ሊሆኑ ነው።
አድማጮች አብይ ርዕሱን ነበር ያደመጥነው። አሁን ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኬንያን መጎብኘታቸው ለመንግሥታቸው ታላቅ ድጋፍ እንደሚሆን የኬንያ የውጭ ጉዳይ ሚኒስትር አስታውቀዋል። የፕሬዚደንቱ ጉብኝትም ከፍተኛ መዋለ ንዋይ ይዞ ይመጣል የሚል ተስፋ እንዳላቸው ሚኒስትሩ አስታውቀዋል። የአሜሪካ ድምፁ ቪንሰንት ማኮሪ በናይሮቢ ሚኒስትሯን በዛሬው ዕለት አነጋግሯል። ዝርዝሩን ሄኖክ ሰማግዜር ያቀርባል።
የኬንያ የካቢኔ ሚኒስትር አሚና ሞሐመድ በፕሬዚዳንት ባራክ ኦባማ የአፍሪካ ጉዞ ፍጹም ደስተኛ ናቸው። በሀገሪቱ የተስፋ ብርሃንን ይፈነጥቃል፣ ለፕሬዚዳንት ኡሁሩ ኬንያታ አስተዳደርም በጎ ገጽታን ያቀርባል ሲሉ ለአሜሪካ ድምፁ ቪንሰንት ማኮሪ ተናግረዋል።
መምጣታቸው አስተዳደራችንን በጎ ገጽታ ያላብሳል የሚል እምነት አለኝ። በርትተን የምንሰራና የሀገራችን ጉዳይ በእጅጉ የሚያነቃቃን አመራራችን ብቁ መሆኑን ያመለክታል። ከዚያ በተጨማሪም ኬንያ ባለፉት ጥቂት ዓመታት ያስመዘገበቻቸውን ስኬቶች ያጎላል።
ዩናይትድ ስቴትስና ኬንያ ግንኙነታቸው ሁልጊዜም የጫጉላ ሽርሽር አይነት አልነበረም። አንዳንዴ መፋተግና ውጥረት የታየበት ግንኙነት ነው። በተለይ ፕሬዚዳንት ኡሁሩ ኬንያታና ምክትላቸው ዊልያም ሮቶ በዓለም አቀፉ የወንጀል ፍርድ ቤት ክስ ሲመሰረትባቸው ግንኙነቱ ሻክሮ ነበር። አይሲሲ ኬንያውያኑ መሪዎች በ2000 ዓመተ ምህረት የተደረገውን የሀገሪቱን ምርጫ ተከትሎ በተፈጠሩ ሁከቶች የማስተባበር ሚና ተጫውተዋል በሚል ነው ክስ የመሰረተባቸው። በአሁኑ ጊዜ ያ የውጥረት ዘመን አልፏል፣ ያለፈው ደግሞ አልፏልና ወደ መዝገብ ቤት ያመራል ማለት ነው። ፕሬዚዳንት ባራክ ኦባማ በነገው ዕለት ኬንያ መዲና ናይሮቢ እንደሚገቡ ይጠበቃል። የዓለም አቀፍ የሥራ ፈጠራ ጉባኤንም ይከፍታሉ ተብሎ ይጠበቃል። ከዓለም ዙሪያ የንግድ ድርጅቶችን የሚመሩ ሁሉ ይሰባሰባሉ። የኬንያ የውጭ ጉዳይ ሚኒስትር አሚና ሞሐመድ ከዚህ ጉባኤ የሚገኙ የመዋለ ንዋይ ፍሰቶች እንደሚያጓጓቸው ይገልጻሉ።
ሁሉም ነገር ከፊታችን ጠረጴዛው ላይ ተቀምጧል። የመዋለ ንዋይ ፍሰቱ እንደገና ይቀጥላል ብለን ተስፋ እናደርጋለን። የዩናይትድ ስቴትሱ ፕሬዝደንት በመምጣታቸው ሀገራችን የዓለም ትኩረት ትሆናለች። ሰዎች በዚች ኦባማ በሚጎበኟት ሀገር ምን አለ፣ ሀገሪቱስ ምን ሀብት አላት ብለው እንዲያስቡ ይረዳል ብለን እናምናለን።
ከንግድ ባሻገር በፕሬዝዳንት ባራክ ኦባማ ጉዞ ከፍተኛ ትኩረት የሚያገኘው ጉዳይ የሀገር ደህንነት ነው። ኬንያ ከሶማሌ ጋር ድንበር ትጋራለች። በሶማሊያ መሰረቱን ያደረገው የእስልምና ታጣቂ ቡድን አልሸባብ በተደጋጋሚ ጥቃት ሲያደርስባትም ቆይቷል። የውጭ ጉዳይ ሚኒስትር አሚና መሐመድ አሜሪካ እንዲህ ያሉ ጥቃቶችን ለመከላከል ኬንያን ስታግዝ ቆይታለች ይላሉ።
በተለይ በደህንነት ዙሪያ ያለን ትብብር ታሪካዊ ነው። ሁልጊዜም የነበረ በሰፊው ያጠናከር ነውና ባለፉት ጥቂት ዓመታት ደግሞ የእኛም ጥቃት የሌላው ዓለም ጥቃት በመሆኑ መተባበራችን አልቀረም። አለመረጋጋት በአንድ ስፍራ ብቻ የተወሰነ ተጽዕኖ እንደሌለው በስፋት ይታወቃል።
ኬንያ በምስራቅ አፍሪካ ውስጥ የሚከሰቱ ግጭቶችና ሁከቶችን በማረጋጋት ረገድ ከፍተኛ ሚና ትጫወታለች። በቡሩንዲ ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ የሥልጣን ዘመን መወዳደራቸውን ተከትሎ የተቀሰቀሱ ግጭቶችን ለማብረድ ስትሰራ ቆይታለች። የውጭ ጉዳይ ሚኒስትሯ እንዲህ ብለዋል።
የምርጫ ውጤቶቹን እውቅና አንስጥ የሚል ሐሳብ እየተንሸራሸረ ይገኛል። እየመከርንበት ነው። ከአፍሪካ ህብረት፣ ከምስራቅ አፍሪካ ማህበረሰብ እንዲሁም ከሌሎች በጋራ የወደፊቱን ጉዳይ እየተወያየን ነው። ከዚህ ጭጋጋማ ሁኔታ መቼ እንደምንወጣ እያሰብን ነው።
የኬንያ የውጭ ጉዳይ ሚኒስትር በአካባቢው ሀገሮች ሰላም እንዲሰፍን፣ በሶማሊያ መንግስቱ እንዲጠናከር፣ የደቡብ ሱዳን የእርስ በርስ ግጭቱ እንዲቆም ደግሞ ሀገራቸው ተግታ እንደምትሰራ ለአሜሪካ ድምፅ ሬዲዮ ገልጸዋል።
ለምሽቱ የያዝኑ የመጨረሻው የመጽሔት ርዕስ ደግሞ እንዲህ ነው። የደቡብ ሱዳን የመጨረሻው የሰላም ስምምነት እንደ አውሮፓ አቆጣጠር የፊታችን ነሐሴ 17 እንዲፈረም ኢጋድ ፕለስ የተሰኘው አደራዳሪ ቡድን ቀነ ገደብ አስቀምጧል። ቡድኑ በኢጋድ ልዩ ልዑካን የተዘጋጀውን ረቂቅ የስምምነት ሰነድም አጽድቋል። ሰነዱ ለደቡብ ሱዳን ተፋላሚ ወገኖች የሚሰጠው በነገ ዕለት ነው ተብሏል። ዝርዝሩን በመጽሔት ክፍል እናቀርባለን ባልነው መሰረት እነሆ እስክንድር ፍሬው ይቀጥላል።
ኢጋድ ፕላስ የተሰኘው አደራዳሪ ቡድን በደቡብ ሱዳን ረቂቅ የስምምነት ሰነድ ላይ ለሶስት ቀናት ያደረገውን ውይይት ዛሬ አጠናቋል። የተደረሰባቸውን ድምዳሜዎች የሚዳስስ መግለጫም በኢጋድ ወጥቷል። ረቂቅ ሰነዱ የደቡብ ሱዳን ተፋላሚ ወገኖች ለ19 ወራት ባደረጉት ድርድር የተነጋገሩባቸውን ወደ ስምምነትም የቀረቡባቸውን ነጥቦች ያካተተ እንደሆነ የኢጋድ መግለጫ አመልክቷል። እንደ ረቂቅ ሰነዱ ከሆነ የደቡብ ሱዳንን ቀውስ ለመፍታት ለሁለት ዓመት ተኩል የሚቆይ የሽግግር መንግስት ይቋቋማል። የሽግግር መንግስቱ የሚመራው አሁን ባሉት ፕሬዝዳንት ሳልቫኪር ማያርዲት ሲሆን 53 ከመቶ የሚሆነው የሚኒስትርነት ቦታም ለእርሳቸው ወገኖች ይሰጣል። የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተቀዳሚ ምክትል ፕሬዝዳንት ይሆናሉ። 33 ከመቶ የሚሆነውን የሚኒስትርነት ቦታ የሚይዙትም የእርሳቸው ወገኖች ናቸው። መንግስትና ተቃዋሚዎቹ በየግላቸው የሚመሩት ጦር የሚዋሃደው ከ18 ወራት በኋላ መሆኑም ተመልክቷል። እነዚህንና ሌሎች በርካታ ነጥቦችን ያካተተው ረቂቅ የስምምነት ሰነድ በኢጋድ ፕላስ ተቀባይነት ማግኘቱን እና መጽረቁን ዋነኛው አደራዳሪ አምባሳደር ስዩም መስፍን ለጋዜጠኞች ተናግረዋል።
It was endorsed because it has been a reflection of many
ሰነዱ ጸድቋል። ምክንያቱም በታለፈባቸው በርካታ አስቸጋሪ ሂደቶች የተንጸባረቁትን ሐሳቦች የያዘ ነው። የመጨረሻው ሰነድም በነገው ዕለት ለተፋላሚዎች ወገኖችና ለኢጋድ ፕላስ ይሰጣል።
ሰነዱ የሚዘረዝረው ስለ ሽግግር ጊዜ እንጂ ስለ ቋሚ መንግስት አለመሆኑን የዩናይትድ ስቴትስ የደቡብ ሱዳን ልዩ መልእክተኛ አምባሳደር ዶናልድ ቡዝ አስታውሰዋል። ጉዳዩ የሚመለከታቸው ወገኖች በዚህ መንፈስ ሊቀበሉት እንደሚገባም ከቪኦኤ ጋር ባደረጉት ቃለ ምልልስ ጥሪ አቅርበዋል።
When people look at the elements of power sharing structure
ሰዎች ስለ ስልጣን ክፍፍል ስለ ሽግግር መንግስቱ አወቃቀር በሰነዱ የተካተቱት ነጥቦች ሲመለከቱ ደቡብ ሱዳናውያን እንዴት ወደፊት መጓዝ እንደሚፈልጉ ለመወሰን እንዲያስችላቸው የተዘጋጀ የሽግግር መንግስት መሆኑን ልብ ማለት አለባቸው። ስለዚህ ቋሚ መንግስት አይደለም፣ በምንም አይነት መለኪያ እንከናልባ መንግስትም አይደለም። ነገር ግን ደቡብ ሱዳናውያን የራሳቸውን የወደፊት እድል በራሳቸው እንዲወስኑ ምን አይነት መንግስት ምን አይነት የመንግስት ስርዓት እንደሚሹ የተፈጠሩ ሀብቶቻቸውን እንዴት ጥቅም ላይ እንዲውሉ እንደሚፈልጉ ያለፈው ቁስልና ጠባሳ እንዴት እንዲሽር እንደሚፈልጉ ለመወሰን እንዲችሉ ለማድረግ በሰነዱ ላይ በተቀመጠው መሰረት የሚሰራ መንግስት ነው። ስለዚህ ይሄ ሁሉ በሰነዱ ላይ ተቀምጧል። የደቡብ ሱዳን ህዝብ ይህን የስምምነት ሰነድ እንዲመለከተው ጥሪ ያቀርባለሁ። ነገ ለተደራዳሪዎች ወገኖች ከተሰጠ በኋላም በኢጋድ ድረገጽ ላይ ለንባብ ይበቃል።
የደቡብ ሱዳን ተፋላሚ ወገኖች እንደ አውሮፓውያን አቆጣጠር ከፊታችን ነሐሴ 5 ጀምሮ በሰነዱ ላይ እንደሚነጋገሩ የኢጋድ መግለጫ ይጠቁማል። ነሐሴ 17 ደግሞ ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ወደ አዲስ አበባ መጥተው ስምምነቱን እንደሚፈርሙ ይጠበቃል። አምባሳደር ቡዝ እንደሚሉት ታዲያ ይህ እንዲሆን ኢጋድ ፕላስ የተባበረ አቋም ይዟል።
በመግለጫው ላይ የተመለከተውን ላጠናክርና ጎላ አድርጌም ላንብበው። የመግባቢያ ስምምነቱ ነሐሴ 17 እንዲፈረም የኢጋድ ፕላስ አባላት ባላቸው ቁርጠኝነት ተባብረዋል። ስለዚህ እኛ ያን በማከናወን በወሰነው ቁርጠኝነት አንድ ሆነናል። ለድርድሩ የሚመጡት መሪዎች ያን ማሳካት ይችላሉ ወይ የሚለው ግን የነሱ ጉዳይ ነው የሚሆነው። ነገር ግን ይህን የተራዘመ የደቡብ ሱዳን ህዝብ ስቃይ ማብቂያ እንዲበጅለት ይህን አጋጣሚ እንዲጠቀሙበት ነው የምንገፋፋቸው።
በሌላም በኩል የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻር ሁለት ከፍተኛ ወታደራዊ አዛዦቻቸውን ከኃላፊነት አንስተዋል። ከኃላፊነት የተነሱት ምክትል ጀነራል ኤታማጆር ሹም የነበሩት ሜጀር ጀነራል ፒተር ጋዴትና በዚሁ ማዕረግ የሎጂስቲክስ ኃላፊ የነበሩት ጋቶት ጋትኩት መሆናቸውን የተቃዋሚዎቹን ቃል አቀባይ ማቢዮር ጋራንግን የጠቀሰው ብሉምበርግ ዘግቧል። ስለዚህ ሁኔታ የተጠየቁት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን በሰላም ሂደቱ ውስጥ አፍራሽ ሚና እንደማይጫወቱ ተስፋ አድርጋለሁ ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበነን፣ ቴሌ በፕሮዲሰርነት፣ ኦድሪ ሮድሪጎስ ደግሞ በምህንድስና እስከ ምሽቱ 4 ሰዓት አብረውን ይቆያሉ።
ዝግጅታችን ይቀጥላል። አድማጮች፣ አሁን ሳምንታዊው ቅንብር ባህልና ማህበረሰብ
የኢትዮጵያ አየር ኃይል ታሪክ ከ1921 እስከ 1983 የመጽሐፉ ርዕስ ነው። ደራሲ ኮሎኔል አስፋው አየልኝ። በቅርቡ ለንባብ የበቃውና ከ600 በላይ ገጾች ያሉት ይህ መጽሐፍ የአየር ኃይሉን ከ60 ዓመታት በላይ ታሪክ ይተርካል። ባለፈው ሳምንት ከደራሲው ጋር የተጀመረው እና በጊዜ ጥረት የተቋረጠው ውይይት ዛሬ ይቀጥላል። ኮሎኔል አስፋውን ያዋየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ካቆመበት መለስ ብሎ ያስታውስና ይጀምራል።
አየልኝ በርካታ ሰነዶችን የያዘ ቀደም ብሎ እንደጠቀሱት ከኢትዮጵያ ብቻ ሳይሆን የዓለም አቪዬሽን ታሪክ ጀምሮ የሰው ልጅ ከወፎች በረራ ትምህርት የቀሰመበትንና የመብረር ምኞቱን ጨምሮ ይተርካል። እስኪ በጀመሩት ገፋ ለማድረግ አንድ መሰረታዊ ነጥብ እናንሳ። እንደገለጹት ከጣሊያን ወረራ በፊት የአቪዬሽን ሐሳብ ሲጠነሰስ በስልጣኔ የገፋ ዘመንና አገርም አይደለም። ኢትዮጵያ በሌሎች ስልጣኔ መድረኮችም ብዙ ሳትገፋ ነውና እንዴት ተጣጣመ? የአቪዬሽኑ ጉዳይ የበረራው ታሪክ ከሌላው ቀደም ብሎ የተመነጠቀ ይመስላል። በሐሳብ ደረጃ እንኳን የጦርነቱን ታሪክና የአየር ኃይል አውሮፕላኖች የነበራቸው ሚና ጠቀስ አድርገዋል።
አዎ፣ በስልጣኔ በኩል ምናልባት ብዙ ያልገፋች ብትሆንም ኢትዮጵያ የአቪዬሽን አስፈላጊነት ከአገሪቱ ተራራማነት፣ መንገድ አለመኖር፣ ከቦታ ቦታ የመነቃነቅ ችግር መኖሩ ራሱ ይሄ የአቪዬሽን መግባትን አስፈላጊነት መሰረት ነበር ማለት ይቻላል። አንዱ ምክንያት ነበር። ሌላው በዛን ጊዜ እንደሚታወሰው አፄ ኃይለ ሥላሴ ስልጣን እንዳይይዙ ብዙ እንቅፋት ነበረባቸው። መሳፍንቱና መኳንንቱ ያስቸግራቸው ነበር እና አየር መጠቀሙ ለዚህም ይጠቅመኛል ብለው አስበውበት ነው ይባላል። እሳቸው አንዱ የገፉበት ምክንያት። ለማንኛውም አፄ ኃይለ ሥላሴ አቪዬሽን ለኢትዮጵያ ያስፈልጋታል ብለው በመግፋታቸው ነው በዛን ጊዜ ሊገባ የቻለው ማለት ይቻላል እንጂ በመሰረቱ ከእሳቸው አካባቢ የነበሩት ባለስልጣኖችም ሆነ የሃይማኖት መሪዎች ይህንን አቪዬሽን የሚባለውን ነገር እንደ ሰይጣን ስራ፣ የእግዚአብሔርን ታላቅነት የሚፈታተን እና ትክክል ያልሆነ ነገር ነው ብለው በጣም ይቃወሟቸው ነበር እና ብዙ መድከም ነበረባቸው እነሱን ለማሳመን እና ይሄ ከስልጣኔ ጋር የተያያዘ ነው። ይህንን ስለዚህ ብዙ የተለየ ድካም ነበረው በስልጣኔ የገፋን ስላልነበር።
ለዚህም ነው ከሌላው የስልጣኔ ዘርፎች የተለየ አይነት የቀደመ የሚመስለውን ሁኔታ የሚከስተው። እንግዲህ ጦርነቱ የበላይነትን በአየር የመቆጣጠር ሁኔታ አስፈላጊነቱን የሚያፈጠነው ይመስላል እንደገለጹት።
ልክ ነው። ከዛ በተረፈ እንግዲህ ስዊድኖች 15 ዓመት ያህል ቆይተው አየር ኃይል የሚባለውን ነገር በተዋጊ ኃይልነት ደረጃ አደራጅተው ነው የሄዱት። እርግጥ በኋላ እንደታየው ብዙ ተዋጊ አውሮፕላን እና የሰራዊቱን ብዛት በእነሱ ጊዜ በጣም ሰፊ አልነበረም፣ ግን በተዋጊ ኃይልነት አውሮፕላኖች ነበሩን የሚዋጓ። ማሰልጠኛው በደንብ ተቋቁሟል። በኢትዮጵያውያንም በኩል ኃላፊነቱን በሙሉ ተረክበው ይሰሩ ነበር እነሱ ሲለቁ። እነሱ ከለቀቁ በኋላ አሜሪካኖች ነው የመጡ። አሜሪካኖች 1958 ጀምሮ ነው እንግዲህ የገቡት። አሜሪካኖች ከገቡ በኋላ አዲስ አየር ኃይል አይደለም እነሱ ያቋቋሙት፣ ያንን የነበረውን አየር ኃይል ዘመናዊ ያደረጉት። ወደ ጀት ኤጅ የገባ ነው ያኔ ነው ጀት ተዋጊዎች መብረር የጀመርነው እነሱ ከገቡ በኋላ ነው። በአሜሪካኖች በኩል በአሰራር ዘመናዊነት እና ስልጠናው ራሱ በጣም ዘመናዊ የሆነና በታት ደረጃ ወደ ከፍተኛ ደረጃ ያሸጋገረን ጊዜ ነው ማለት ይቻላል። እስከ 1969 ድረስ ነው የቆዩት፣ የሶማሊያው ጦርነት እስኪጀመር ድረስ። ከዛ እንግዲህ የሶማሊያው ጦርነት ሲጀመር ራሽያ መሳሪያ መጠቀም ጀመር፣ ስልጠናውም ወደ እነሱ መሄድ ጀመረ።
መቼ ነው ይህ ዘመን?
1970 ጀምሮ ነው ይሄ
ከሶማሊያ ጋር ጦርነት ሲገባ
ሲጀመር። ኢንፋክት እዛ ትራንዚሽኑ ላይ አሜሪካኖች ሲለቁና ራሽያኖቹ ሲገቡ የሁለቱንም አውሮፕላኖች ለጦርነቱ ተጠቅመንበታል። ራሽያኖች እንደመጡ መዓት አውሮፕላን ነው የገባው። አየር ኃይል በስፋት በትልቅነት ያን ጊዜ ነው በጣም ያደገው ማለት ይቻላል። ኢንፋክት የሰው ኃይላችን አነስተኛ ስለነበር የመጣውን አውሮፕላን ሁሉ ማን ማድረግ አልተቻለም ነበር ያን ጊዜ። እና የተለየ ብልሃት መፈለግ ነበረበት። ተማሪዎችን በብዛት ወደ ሶቪየት ዩኒየን ልከን ማሰልጠን እና ፍላጎታችንን ለማሟላት መሞከር ነበር። እርግጥ በስልጠናው በኩል አንዳንድ ችግሮች ነበር፣ እሱን መጽሐፍ ውስጥ ዘርዝሬያለሁ። ያንን በተቻለ መጠን አየር ኃይሉ ለመወጣት የሞከረበት ብልሃት ነበር እና ሰርቷልም። እንግዲህ ይሄ የራሽያኖቹ እስከ 1983 መጽሐፉ ታሪክ እስከሚያልቅበት ጊዜ ቀጥሏል።
ወደ ኋላ ለመልሶትና አንዲት ነጥብ እናንሳ። እንደ ገለጹት ከጣሊያን ወረራ በፊት እንዲያውም በአንድ መግቢያ ላይ እንደተመለከትኩት የጣሊያን ወረራ በ1928 ዓመተ ምህረት ሲጀመር ኢትዮጵያ የነበሯትን አውሮፕላኖች በመጽሐፎ ዘርዝረዋል። ሁለት የአሜሪካ ስሪት የሆኑ በ1927 ዓመተ ምህረት ተገዝተው ወደ ኢትዮጵያ መግባታቸውን፣ አንድ ብሬዳ B-15 የጣሊያን ስሪት ጥቅምት 23 ቀን በ1923 ዓመተ ምህረት ለተከበረው ለራስ ተፈሪ የንግስ በዓል በስጦታ መልክ ከጣሊያን መንግስት የተላከች፣ አንድ አነስተኛ አውሮፕላን ኢትዮጵያ የገባችው ዓለምን በአውሮፕላን የዞሩትና አፍሪካም ለመምጣት ካላቸው ፍላጎት ኢትዮጵያን የመረጡ ይሏቸዋል። በ1922ና 23 መግቢያ ላይ አዲስ አበባ ይዘዋት በገቡት በፈረንሳዩ ካውንት ጃክ ደሲቡር አማካኝነት ነው ይላሉ። በእርግጥ እነኝን ማሰቡ ለአድማጮች ግርምት የሚያጭር ይመስላል። ከጦርነቱ ቀድሞ ነበረ፣ እንዴት ቀደመ የሚለውን ሁሉ ተመልክተንም ተቆጥረው ይሄ ተብሎ ተለይተው የሚጠሩ አውሮፕላኖች ነው እየነገሩ ነው ያሉት። እስኪ እንደው እዚህ ላይ ዘርዘር አድርገው ያስረዱን።
እነዚህ እንግዲህ የተለያዩ አውሮፕላኖች ናቸው። በአሁኑ ዘመን ብንወስድ አንድ አየር ኃይል የተለያየ አውሮፕላን ኢንቨንቶሪ ውስጥ አስፈላጊ ካልሆነ እንደው በብዛት የተለያየ አውሮፕላን ለመያዝ አይፈልግም። ምክንያቱም ሜንተናንሱ፣ ስፔር ፓርቱ፣ የፋሲሊቲ ማቋቋሙ ለእያንዳንዱ አውሮፕላን ከባድ ነው የሚሆነው እና በዛን ጊዜ እንግዲህ እንደዚህ የተለያዩ አውሮፕላኖች በስጦታ መልክም በግዢ መልክም የገቡ ናቸው። አንዳንዱ ከቁጥጥር ውጭ የሆነ አሁን ቅድም እንዳልከው ለራስ ተፈሪ በስጦታ የመጣ አውሮፕላን አለ እና እነዚህን እንዳመጣጣቸው ወስዶ የመጠቀም ጉዳይ ነው። ሌላው መታወስ ያለበት እንግዲህ አነስተኛ አውሮፕላን ስለሆኑ መለያየታቸው ብዙም ለሃንድል ለማድረግ ወይም ለመያዝ አስቸጋሪ ላይሆን ይችላል። ግን አይነታቸው መብዛቱ አያስገርምም፣ በዛን ጊዜ በነበረው ሁኔታ ማለት ነው።
መልካም ኮሎኔል አስፋው፣ የኢትዮጵያ አየር ኃይል የረጅም ጊዜ ታሪክ ለመጻፍ መነሳሳት በራሱ ትልቅ ኃላፊነት መውሰድ እንደሆነ ይገባኛል። ሰፊ ስራዎች ለመስራት የተነሳ ኮሚቴ እንዳለ፣ በኮሚቴ የተሰራ ነገር እንዳለ መጽሐፉ ያመላክታል። እስኪ መጀመሪያ ከዚህ ቀደም አራት ጊዜ ተሞክሮ በተለያዩ ሰዎች አየር ኃይል ውስጥ በስራ ላይ የነበሩ ጭምር ሞክረው ሳይሳካ መቅረቱን፣ ይህ አምስተኛ ሙከራ መሆኑን ይህ ኮሚቴ ያስረዳል። እስኪ ባጭሩ ይህን መጽሐፍ ላላነበቡ የፕሮግራማችን ተከታታዮች እንዴት ነበረ እነኛ ጅምሮች ተወጥነው ሳይሳኩ የቀሩት? በመጨረሻ ውስጥ እንዴት ተሳካ?
እንግዲህ እኛ ከመጀመራችን በፊት አራት ጊዜ የተሞከረው እዛው አየር ኃይል በነበሩ መኮንኖችና በአንድ አካዳሚ ውስጥ ያስተምሩ የነበሩ ፕሮፌሰር ነው የተጀመረው። እነዚህ ሰዎች በአጋጣሚ በህመም ምክንያትና አንደኛው ፕሮፌሰሩ በአውሮፕላን አደጋ በማለፋቸው ምክንያት ስራቸው ተቋርጦ ቀረ እና በተለይ የፕሮፌሰር ግርማ ስላሴ አስፋው ስራውን ለመስራት አስመራ ወደ ነበረው የአየር ኃይል ጣቢያ በአየር ኃይል አውሮፕላን ሄደው ስራቸውን ጨርሰው ሲመለሱ መንገድ ላይ በደረሰ አደጋ ነው የሞቱት። ያሳዝናል በጣም። ሌላው ሻለቃ ሰይፉ ኃይለ ስላሴና ኮሎኔል ሀብተ ማርያም ስዩም፣ እነዚህ ሁለቱ መኮንኖች አየር ኃይል ውስጥ የህዝብ ግንኙነት ኃላፊዎች ስለነበሩ በዛ በኃላፊነታቸው የአየር ኃይሉን ታሪክ እንዲጽፉ ስራ ሰጥቷቸው ጀምረው ብዙም ሳይገፉበት፣ እነሱም በተለያየ ምክንያት ያቋረጡ ሰዎች ናቸው። አሁን በህይወት የሉም እነሱም። ሌላው የመጨረሻው ጀነራል አለማየሁ ይባላሉ። የመጨረሻው 1983 የመንግስት ለውጥ ሲደረግ የአየር ኃይል አዛዥ የነበሩት መኮንን ናቸው። እሳቸው እስር ቤት ሆነው ይህንን የአየር ኃይልን ታሪክ ለመጻፍ ወስነው ከእስር ቤት ሲለቀቁ የተለያየ ኮሚቴ አቋቁመው ስራውን ጀምረው ነበር በተደራጀ መልክ። እሳቸውም እንደዚሁ ብዙም ሳይገፉ በህመም ምክንያት ከዚህ ዓለም በሞት ተለዩ። በዚህ ምክንያት ስራው ተቋርጦ አራት አመት ቆየ። መጨረሻ ላይ እኔ እንግዲህ የተባበሩት መንግስታት ውስጥ ነበር የምሰራው። በጡረታ ተገልዬ ስመጣ ይሄ ነገር መቋረጡን እና ስራው ሊሰራ እንዳልቻለ ሰማሁ። ቮለንቲየር አድርጌ ያን ጊዜ በኮሚቴ ደረጃ ተቋቁመው ከነበሩት ውስጥ ሲኒየር ሰዎች ጋር ለመገናኘትና ያንን የተቋረጠውን ስራ ሂደት እንደገና ለማስጀመርና ስራውን ለመቀጠል ሞከር
ነው። መቼ ነው ይህ ጊዜው ኮሎኔል አስፋ?
ይሄ እንግዲህ ከስድስት ዓመት በፊት መሆኑ ነው። እና ጀነራል አለማየሁ ያቋቋሙቸውን ኮሚቴዎች እንደገና ስራውን ለማስቀጠል ሞከር ነው። በሱ በኩል አልተቻለም። የተለያየ ኮሚቴ ማቋቋሙ ስራውን ያዘገየዋል አስፈላጊ ሳይሆንና እንደገና ሌላ ኮሚቴ እናቋቁም ብለን ጀነራል አበበ ወልደማርያም በሚባሉ ሰው አማካኝነት የሚመራ ሌላ ኮሚቴ አቋቁመን ስራውን ጀመርን።
ከተቋረጠ በኋላ ቀደም ብሎ በተደረጉ ሙከራዎች ላይ ዛሬ ስድስት ዓመት በበጎ ፈቃደኝነት ስራውን እንዲቀጥል አዲስ ኮሚቴ ሜጀር ጀነራል አበበ ወልደማርያም በሚሰበስቡበት ዛሬ በህይወት የሉም መቋቋሙን አስረድተውናል። መጽሐፍ በተለምዶ የሚጻፈው በአንድ ግለሰብ እንደመሆኑ ይሄም ኮሚቴ ደግሞ የታሪኩ ተጋሪዎች ያሉበት መሆኑን ለመረዳት አያዳግትም። መጽሐፉን ለተመለከተ ሰው የአየር ኃይል ታሪክ ዝግጅት አስተባባሪ ኮሚቴ ነው የሚባለው። ምንድን ነበር የኮሚቴው ድርሻ?
የኮሚቴው ድርሻ የነበረው ሀገራችን እንደምታውቀው ይሄ የተጻፈ ታሪክ የተመዘገበ ነገር በሬኮርድ የተቀመጠ ነገር ማግኘት በጣም አስቸጋሪ ነው። ባህሉ የለን። ስለዚህ ዞሮ ዞሮ ከቆዩ ታሪኩን ከሚያውቁት ሰዎች እየዞሩ መልቀም ያስፈልጋል እና የታሪኩ ጥራት እንዲኖረው ተሳትፎ የግድ ያስፈልጋል። ሰፋ ባለ መልኩ እንደዛ ሆኖ ካልተሰበሰበ መረጃው መጽሐፉ የተሟላ ሊሆን አይችልም። ይሄ ነው መሰረታዊ አስተሳሰባችን። ይሄ ኮሚቴ በየቦታው እየዞረ ኢንተርቪው በማድረግ መረጃዎች መጽሐፍቶችም ካሉ ፐብሊኬሽኖችም ካሉ
ሌሎች ህትመቶችም ካሉ
በመጠየቅም ይሄንን የሚሰበስብ ኮሚቴ ነው። ይሄንን እያደረገ ከሰበሰበ በኋላ ጽሁፉን የጻፍኩት እኔ ነኝ ያዘጋጀሁት በዚህ መልኩና ኮሚቴው ድርሻ ይሄ ነበር። በእኔ በኩል እንግዲህ ከዛ ከተመልሼ ይሄንን ስራ ጀምሬ በሀገር ውስጥ ብቻ ሳይሆን ሀገሩም ውጪ ሌሎች ሀገሮች እንደ ስዊድን አየር ኃይሉን የጀመሩት አሜሪካን ሀገር አሜሪካኖች ያው ዘመናዊ በማድረግ ከፍተኛው ድርሻ የነበራቸው ናቸው። ፈረንሳይ ሀገርም እንደዚሁ፣ ጣሊያን ሀገር፣ እንግሊዝ ሀገር። እነዚህ ሀገሮች አየር ኃይላችን በተለያየ መልክ በመደራጀት በማደግ በማሰልጠን አውሮፕላኖች በመስጠት ይህንን ያደረጉ ስለሆኑ ይመለከታቸው ስለነበር እነሱ ጋር ሄጄ የሚቻለውን ያህል መረጃ ሰብስቤ ለማምጣት ሞክሬያለሁ።
በመጽሐፉም መግቢያ ላይ ኮሚቴው ባሰፈረው ጽሁፍ አሁን እርሱ ያሉትን መረጃ ተመልክቻለሁ። እናንተ የአየር ኃይል ባለሙያዎች ናችሁ። ራሱን የቻለ ትልቅ ክህሎትና ችሎታ የሚጠይቅ ስራ ነው። ስልጠና፣ እውቀት አለ። መጽሐፉን የመጽሐፍ ሂደትስ ምን ይመስል ነበር? እርስዎ በዋናነት እንደ ደራሲ ትልቁን ስራ የወሰዱት እርስዎ ስለሆኑ እስኪ ሂደቱን ያስረዱን። አንዳንድ ነጥቦች ተመልክቻለሁ። በታሪክም እውቀታቸው፣ በስነ ጽሁፍም እውቀታቸው፣ እንዲሁም ደግሞ የሙያው ተጋሪዎች የሆኑ ያሉበት አርታኢ ቡድን የኤዲቶሪያል ቦርድ እንዳቋቋማችሁ የሚታወቁ ስሞች ያሉባቸው ቡድኖች እንደነበሩ ጽሁፉ ያመለክታል። በዝርዝር አስቀምጣቸዋል። እስኪ ያስረዱን የጽሁፉን ሂደት።
አዎ ጽሁፉ እንግዲህ የእኔ አማርኛ ነው። እንግዲህ በስታይል እና በአቀራረብ የተለያየ ሰው የተለያየ ዘዴ ይኖረዋል። የእኔ ድርሻ ነው እሱ። እንግዲህ ከዛ በኋላ አሁን እንዳነሳኸው የኤዲቶሪያል ኮሚቴ አቋቁመን ሁሉንም ነገር አማርኛውም ቢሆን አቀራረቡም ቢሆን ርዝመት፣ እጥረት እና ይዘቱ ራሱ ኮንቴንቱ በታሪክነት ትክክል ነው ትክክል አይደለም የሚለውን የሚያዩ የኤዲቶሪያል ኮሚቴ ሰዎች አንብበውታል መጽሐፉን። እነሱ ባቀረቡት አስተያየት መሰረት ማስተካከያዎች ተደርገዋል ከዳር እስከ ዳር።
ግሩም ኮሎኔል አስፋው በተለያዩ አውደ ውጊያዎች የኢትዮጵያ አየር ኃይል ስለፈጸመው ተጋድሎ፣ በምስራቅ ኢትዮጵያ ከወራሪው የሶማሊያ ጦር ጋር፣ በሰሜን በአገር ውስጥ በነበሩ ውጊያዎች የአየር ኃይል የነበረው ሚና መጽሐፎ ይዘክራል። ነገር ግን በቅርቡ የመጽሐፎ ህትመት ስነ ስርዓት በተካሄደበት ተገኝቼ እንደተከታተልኩት መጽሐፉ በዚህ መልክ እኚህን ታሪኮች አላካተተም የሚል ጥያቄ ያነሱ ጭምር ቀርበዋል። እነኚህን ያካተተ ሌሎች ትዝብቶችንም ጭምር በባለሙያ የተመረመረ ውይይት በቀጣይ ፕሮግራማችን እናዘጋጃለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ ኮሎኔል አስፋው አየልኝ።
ታንክ ዩ፣ አመሰግናለሁ። እኔም በጣም አመሰግናለሁ።
ህይወት በቀበሌ
ወላጆች እምነት ጥለው ልጆቻቸውን እንዲያሳድጉ ኃላፊነት የሚሰጧቸው ሞግዚቶች ሥልጠና ያስፈልጋቸዋል ይላል ሰሞኑን በዚህ ዘርፍ የሰለጠኑትን ያስመረቀው እሽሩሩ የሞግዚቶች ማሰልጠኛ ተቋም። ለሞግዚትነት የቀጠሯት ወጣት ያሳሰባቸው ባልና ሚስት እርሷን ለማስተካከል የጀመሩት ጥረት እነሆ ወደ ማሰልጠኛ ተቋምነት አድጓል። እስክንድር ፍሬው ተከታዩን አዘጋጅቷል።
ከቤት ወደ አደባባይ፣ ከአንዲት ወጣት ወደ በርካቶች ለመሄድ ያሰቡ ወላጆች ከግል ተሞክሮ ተነስተው አቋቋሙት እሽሩሩ የሞግዚቶች ማሰልጠኛ። እናም በአንድ ቤተሰብ የተጠነሰሰ ሐሳብ ወደ ማሰልጠኛ ማዕከልነት አደገ። ወይዘሮ ምህረት አበራና አቶ ሰለሞን ሙልጌታ የተባሉት ባልና ሚስት እሽሩሩ የሚባለውን የሞግዚቶች ማሰልጠኛ ተቋም ያቋቋሙት እንዲህ በቤታቸው ካዩት በመነሳት ነው። ከሁለት ዓመታት በፊት የማሰልጠኛው ማኔጂንግ ዳይሬክተር አቶ ሰለሞን ሙልጌታ ለቪኦኤ አብራሩት ይሄንኑ ነው።
ሲጀመር ከባለቤቴ ከወይዘሮ ምህረት አበራ ጋር በጋራ በመሆን ይሄን ነገር ያሰብነው። ቤታችን ውስጥ ስንገባ አንድ ቀን ልጃችን ተጨማሪ ቋንቋ ሲናገር ሰማነው። ተጨማሪ ማለት አብሯ የነበረችው የምታሳደገው ሞግዚት እሷ የምትናገረውን ቋንቋ ሲናገር ሰማነው። ከዛ ስናይ ደነገጥኩኝ። እኔ ቋንቋ መቻሉ እንዳንድ ነገር ሆኖ እንዳለ፣ ሁለተኛ ነገር ግን አሳሳቢ የነበረው ነገር ከእኔና ከእናቱ የተለየ ባህሪም ወደ ልጁ እየተሻገረ እንደሆነ ተረዳን። ስንመለከተው
አብዛኛውን ጊዜውን ከእሷ ጋር ስለሚያጠፋ
ልጅቷ ምንም የምታውቀው ነገር ስለሌለ፣ እሷ አኩራፊ ናት፣ እሷ ፈሪ ናት። ልጁን ተው ለማለት የምትጠቀምበት ነገር ጅቡ መጣል፣ ማስፈራራት፣ ስነ ልቦናው እየተጎዳ መጥቶ ሙሉ ለሙሉ እሷን እየመሰላት መጥቷል። ስለዚህ እሷን አይተ እሱን ታያለ፣ እሱን አይተ ደግሞ እሷን። ስለዚህ ወላጆቹን ሳይሆን ልጁ እየሆነ ያለው አሳዳጊውን ነው። ስለዚህ ይችን ልጅ እንደገና ስንመለከታት ያላትን እየሰጠች ያለችው። ስለዚህ ያላትን መስጠት እንድትችል ጥሩ እውቀት መስጠት አለብን ብለን መጀመሪያ በሞግዚታችን ጀመርን።
እሷን በማስተማር ጀመርን
እና አሁን ሞግዚታችን 5 ዓመቷ ነው ከኛ ቤት ማለት ነው። ልጆቻችንን እያሳደገች ከዛ በኋላ ሌላ ተጨማሪ ልጅ ወለድን። ከዛ ይህ ችግር አለ ወይ ብለን ከቤታችን አወጣ ነው እና በአካባቢያችን በከተማ ደረጃ ላይ ጥናት አደረግን። ስናደርግ በመዋለ ህጻናት፣ በትምህርት ቤቶች፣ በህጻናት ማሳደጊያ፣ በመሳሰሉት ልጆች በሚገኙባቸው ቦታዎች ጠቅላላ ላይ ከ27 ያላነሱ ጥያቄዎችን አዘጋጅቼ መዞር ጀመርኩኝ።
መጠይቅ አዘጋጅቼ
ድሞግዚትነት ለምን ትሰራለሽ? ደስተኛ ነሽ ወይ? ልጆች ሲያጠፉ ምን ታደርጊያለሽ? ልጆች እንዴት ታባቢያለሽ? በደሞዙ ደስተኛ ነሽ ወይ? ስልጠና ቢዘጋጅላችሁ መሰልጠን ትፈልጋላችሁ ወይ የሚለውን ነገር ስጠይቅ 97% የሚያሳየው ያልሰለጠነ የሰው ኃይል በትምህርት ቤቶች በሞግዚት ማሰልጠኛ ውስጥ። ይሄ ደግሞ በቀጣይነት በእኛ ቤት የተፈጠረው ችግር አስፈተስተያው በአገር ደረጃ ከፍተኛ ኪሳራ ሊያመጣ የሚችል ነገር እንደሆነ አስብንና ይህን የስልጠና ማዕከል ለማቋቋም ከባለቤቴ ጋር ተመካከርን። እሽሩሩን አቋቋም ነው። አሰገደች ገዙ፣ ሰላማዊት አይሉ።
እናም ሕፃናትን የማሳደግ ኃላፊነት መውሰድ በሞግዚትነት መቀጠር ያለባቸው በዘርፉ የሰለጠኑ እንዲህ ተጨብጭቦላቸው የተመረቁ እንዲሆኑ ተቋሙ ስራ ቀጥሏል። እስካሁንም በአብዛኛው 3 ወራት የሚፈጀውን ስልጠና የወሰዱት ተመራቂዎች ቁጥር 260 መድረሱን መስራቾቹ ገልጸዋል። ሰሞኑን ከተመረቁት አንዷ አሰገደች ገዙ ወደ ማሰልጠኛው የገባችው ለ4 ዓመታት ከቆየችበት ሊባኖስ እንደተመለሰች ነው። ስልጠናው ጠቃሚ እንደነበር ትናገራለች።
ስራውንም ስለምወድ እዛም ልጅ ስለነበረች አሳድጌያለሁ። ልጅ ስለምወድ ስራውንም ስለምወድ መማር ፈለኩኝ።
ትምህርቱ ምን ያህል ጠቀመኝ ትያለሽ አንቺ?
ጠቅሞኛል። ስለ ልጅ አያያዝ ከዚህ በፊትም ብዙም አላቅም፣ ግን ያው በተለምዶ ልጅ ያድጋል። ያው ግን እዚህ ስገባ የሚያስፈልጉ ነገሮች ለልጆች ጥንቃቄ፣ ወይ ቢወድቁ ወይም ቢሉ ደግሞ ቶሎ ብሎ እርዳታ ለመስጠት ያለውን ነገር አስተምሮኛል። በተረፈ ደግሞ ንጽህና አጠባበቅ ሁሉንም በይበልጥ እንዳቅ ረድቶኛል እና ስራውንም አሁን አስቀጥሎኝ እየሰራኝ ነው።
ስንት ወር ነች ከጨረሽ?
ከጨረስ ከአንድ ወር ነው እና ስዊስ ተፈትኜ አለፍኩኝ።
ብቃት ማረጋገጫ ፈተና ተፈተንሽ?
ፈትኜ አለፍኩኝ። ከዛ ድርጅቱ ጋር ሰው መጣ ጠየቀ፣ ተቀጠርኩኝ።
ድርጅቱ ውስጥ ነው የምትሰሪው? ግለሰብ ቤት ነው?
አይ ከፍተው ነው ማዋያ ማለት ነው። ከፍተው ድርጅት ነገር ነው።
ከተቋሙ የመጀመሪያ አሰልጣኞች አንዷ መሆኗን የምትናገረው ሀና ጎበዜ ደግሞ በዚህ ሙያ በስራ ላይ ትገኛለች።
ሴሚሲ ግቢ ውስጥ ነው የምሰራው። ሽሩሩ አምና ካስመረቋቸው ተማሪዎች መካከል አንዷ ነኝ። የመጀመሪያ ተመራቂዎች ማለት ነው። አስታውሳለሁ ግንቦት 28 ነበር ምርቃቱ። ሰዎቹ በ27 አናገሩኝና እኔ ያው በ29 ስራ ጀመርኩኝ ማለት ነው። እያሳደግኳት ነው። የሁለት ወር ልጅ ሆና ነው ልጅቷን እየተረከብኳቸው። አሁን 1 ዓመት ከ3 ወሯ ነው።
ያንቺ ልጅ ሆናለች ማለት ነው?
አዎ። በጣም ነው የምወዳት። የቤት ስሟ ቤላ ይባላል። ሙሉ ጊዜ ከእሷ ጋር ነው የማሳልፈው። በወር አንዴ ነው ቤተሰቦቼን የማየው፣ ግን በጣም ደስተኛ ነኝ። ምክንያቱም ከልጆች ጋር እንደማሳልፍ የሚያስደስት ነገር የለም። ይሄን ለሽንገላ አይደለም ምለው፣ የእውነት ማለት ነው። በተፈጥሮ ወይም በእርግጥ ልጅ እወዳለሁ። ቤተሰቦቼን የምጠይቅ ልጅ መሆኜ ማለት ነው። እና እኔ ከሳውዲ ተመላሽ ነኝ። አምና 160,000 ህዝብ ከገባበት ጊዜ ያኔ ነው የገባሁት። ሳውዲ 2 ዓመት ከምናምን ቆይቻለሁኝ።
የሌላው አሰልጣኝ የመሰሉ ሰጠኝ እቅድ ደግሞ ከፈትኩት ያለችውን የህፃናት መዋያ ማጠናከር ነው።
በግሌ ራሴ ስራ ዴኬር ከፍቼ ነው ያለሁት አሁን። እና ይህ ሙያ የፈለግኩት በራሴ ለመንቀሳቀስ ዴኬር፣ ያው ይህንን አውቀህ ብትከፍተው መልካም። እዛ ነው
የህፃናት ሙያ ከፍተሽ የግልሽን። ስንት ህጻናት አሉ አንቺ ጋር?
አሁን ትምህርት ላይ ስለሆንኩ ለጊዜው ልጆች አልተቀበልኩም። ትምህርት ውስጥ አጠናቀቅ ግን የራሴ አንድ ህጻና ልጅ የከፈትኩበት፣ ሌሎች ልጆች አልያዝኩም ለጊዜው። አሁን ከዚህ በኋላ ያው አጠናክሬ እሰራለሁ እያልኩ ነው ትምህርቱን ስጨርስ።
በ2006 ዓ.ም የ10ኛ ክፍል መልቀቂያ ፈተና ወስዳ ወደ መሰናዶ የሚያስገባ ውጤት እንዳልመጣላት የምትናገረው ሀና አየለም ይህ ስልጠና የስራ እድል እንዳስገኝላት ትገልጻለች።
ፕራክቲስ ፈረንት የወጣሁበት ቦታ ነው ያገኘሁት።
የስራ የተግባር ላይ ልምምድ ለማድረግ የወጣሽበት?
የወጣሁበት ማለት እና እኛ ጋር ቀጥ ምናምን ነገር አሉ። እሺ አልኳቸው።
ምንድን ነው ድርጅቱ?
ድርጅቱ እንደ ኬር ነገር ነው፣ የህፃናት ሙያ ማለት ነው።
ሹሩሩ የሞግዚቶች ማሰልጠኛ ቀጣሪዎችን እየመዘገበ ለተመራቂዎቹ የስራ እድል እንደሚያመቻች ኃላፊዎቹም አስረድተዋል። ሰሞኑን የተመረቁት ለምሳሌ 75 ሰልጣኞች ሲሆኑ የተመዘገቡት ቀጣሪዎች ግን ወደ 800 መሆናቸውን ተቋሙ ያሰራጨው መረጃ አመልክቷል። ተቋሙ ሞግዚቶችን ብቻ በማሰልጠን ብቸኛው ሳይሆን እንደማይቀርም ኃላፊዎቹ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የተባበሩት መንግስታት ድርጅት በዓለም ዙሪያ ድህነትን በግማሽ ለመቀነስ ያወጣው የ15 ዓመታት መርሃ ግብር የሚሊኒየሙ የልማት ግቦች እንደ ኤሮፓውያን አቆጣጠር ይህ 2015 ዓመተ ምህረት ሲጠናቀቅ ያበቃል። ስለዚህም ድርጅቱ እነዚህን ግቦች የሚተካና እስካሁን ያስመዘገቧቸውን ስኬቶች የሚያጠናክር የዘላቂ ልማት መርሃ ግብር በመንደፍ ላይ መሆኑን በመግለጽ ልማትና የሕግ የበላይነት በሚል ርዕስ የወጣው የዛሬው ርዕስ አንቀጽ ጽሑፉን ይጀምራል። የዘላቂ ልማት ግቦች መርሃ ግብሩን እንደ ሚሊኒየሙ የልማት ግብ ሁሉ በሰው ልጆች ላይ የተደቀነው ከባዱ ችግር ድህነት እንደሆነ የሚጠቁም ነው። ድህነትን በሁሉም መልኩ ማስወገድንም ቅድሚያ ትኩረቱ አድርጓል። የተቀሩት ግቦቹም የተሻለ ጤና፣ ትምህርት፣ የተመጣጠነ ምግብና የጾታዎች እኩልነትን በማዳረስ የሰው ልጆችን ደህንነት ማረጋገጥ ነው ብሏል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል ቋሚ መልእክተኛ ሚሼል ሲሶን ሲናገሩ እነዚህ ግቦች በጠቅላላ በመርሃ ግብሩ ግብ 16 ተብሎ የተቀመጠውን የህግ የበላይነት ተግባራዊ በማድረግ በቀላሉ እውን ሊሆኑ የሚችሉ ናቸው ብለዋል። ምክንያቱም አሉ፣ አንድ ህብረተሰብ የህግ የበላይነትን ካከበረና ዜጎች በተሻለ ድምጻቸውን ማሰማት ከቻሉ ህብረተሰብ በህግ የበላይነት ተገዝቶ ለመኖር ይበልጡን ቁርጠኝነት ይኖረዋል። ነገር ግን ህግ ተግባር ላይ የሚውለው እንደሚፈለገው ሁኔታ እየተመረጠ ከሆነ ወይም ደግሞ የተወሰነውን የህብረተሰብ ክፍል እንዲጎዳ ተደርጎ የሚቀረጽ ከሆነ ህብረተሰቡ በጠቅላላ ነው የሚጎዳው። ለምሳሌ ያህል በዓለም ዙሪያ ከአነስተኛ እርሻ ገበሬዎች የሚበዙት ሴቶች እንደሆኑ የታወቀ ነው። ሆኖም በብዙ ሀገሮች ያሉት ህጎች ሴቶች መሬት እንዳይወርሱ፣ ህጋዊ ውሎችን እንዳይፈርሙ፣ የገንዘብ አገልግሎት ተጠቃሚ እንዳይሆኑ አድሎ የሚያደርጉ ናቸው። በዚህም ምክንያት ለግብርና ስራቸው የሚያስፈልጓቸውን መሳሪያዎችም ሆነ የምርት የእህል ዘር ተጠቃሚ የመሆን አቅም ያሳጣቸዋል ሲል ርዕሰ አንቀጹ አብራርቷል። እነዚህን ህጎች እኩል የመሬት ባለቤትነት መብት እንዲያገኙ አድርጎ መቀየር የምግብ ምርትን ያሳድጋል ሲልም አክሏል ርዕሰ አንቀጹ። የሴቶች የመሬት ባለቤትነት መብት ሲከበር የግብርና ምርታማነትን ይጨምራል፣ በቤተሰብ ጉዳዮች በጋራ የመወሰን አቅምንም ያጎለብታል። ይህ ደግሞ በጥናት ተመልክቷል ሲሉ አምባሳደር ሲሶን የተናገሩትን ርዕሰ አንቀጹ ጠቅሶታል። በተመሳሳይም ሲቪል ማህበረሰብን ከጭቆና መጠበቅ አዳዲስ ሀሳቦች እንዲፈልቁ ያግዛል፣ የስራ ፈጠራን ያበረታታል። ግልጽነትን የሚያበረታቱ ህጎች ሲኖሩ ሙስናን ይቀርፋሉ፣ የምጣኔ ሀብት እንቅስቃሴዎችን ያሳድጋሉ፣ ዜጎች በመሪዎቻቸው ላይ አመኔታ እንዲኖራቸው በማድረግም ያግዛሉ። የተዘረዘሩት የለውጥ እርምጃዎች በፈንታቸው የተቀሩትን የልማት መርሃ ግብር ቁልፍ ነጥቦች የሚያጎለብቱ ናቸው ብሏል ርዕሰ አንቀጹ። የህግ የበላይነት ሲከበር የመናገርና የመሰብሰብ መብቶች ከበሬታንና ግልጽነትን ያዳብራል፣ ፍትሐዊነትን በማረጋገጥም ይረዳል። እነዚህ መርሆች እያንዳንዳቸው ሲከበሩ ደግሞ የህግ የበላይነት የህብረተሰብን የእድገት እርምጃ ያጠናክራል በማለት በተባበሩት መንግስታት የዩናይትድ ስቴትስ ምክትል ቋሚ መልእክተኛዋ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ያበቃል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የማጠቃለያ ዜና እናሰማለን። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለጉብኝት ወደ ኢትዮጵያና የአባታቸው የትውልድ አገር ወደ ሆነችው ኬንያ ዛሬ ሐሙስ ተነስተዋል። ነገ አርብ ናይሮቢ ይገቡና በዚያ በሚካሄደው ዓለም አቀፍ የሥራ ፈጣሪ ጉባኤ ላይ ይካፈላሉ። ማምሻቸውን ደግሞ ስልጣን ላይ ያለ አንድ የአሜሪካ ፕሬዚዳንት ሲጎበኛት የመጀመሪያ ወደው የሚሆኑባት ወደ ኢትዮጵያ ያቀናሉ። የኢትዮጵያ መንግሥት በፖለቲካ የማይስማሙትን ወገኖች የመቃወም ነጻነታቸውን ይጠቅሳሉ ወይም ይጥሳል በማለት ለሰብአዊ መብት መከበር የቆሙ ወገኖች የሚስተር ኦባማን የኢትዮጵያ ጉብኝት ይቃወማሉ። የፌስቡክ መስራችና ዋና ስራ አስፈጻሚ ማርክ ዙከርበርግ ከፕሬዚዳንት ኦባማ ጋር ኢትዮጵያ ይሄዳል። ለሁለት ቀናት ይፋ ጉብኝት የፊታችን እሁድ ምሽት አዲስ አበባ የሚገቡትን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢትዮጵያ ውስጥ ለሰብአዊ መብት ጉዳይ ትኩረት እንዲሰጡ የሚጠይቁ በመቶዎች የሚቆጠሩ የተባሉ የትዊተር መልእክቶች የአንድ የቴሌቪዥን ስርጭት ቀጥታ ፕሮግራምን ማጨናነቃቸውም ተዘግቧል። የቡሩንዲ ተቃዋሚ መሪ ዛሬ ባሰሙት ቃል ፕሬዚዳንት ፒየር ንኩሩንዚዛ የአንድነት መንግስት እንዲያቋቁሙ ጥሪ አቅርበዋል። ዩናይትድ ስቴትስና ሌሎች አገሮች ባለፈው ሰኞ የተካሄደውን ምርጫ ተአማኒነት የለውም ማለታቸው ይታወቃል። ይህ በእንዲህ እንዳለ አምነስቲ ኢንተርናሽናል ባወጣው መግለጫ የቡሩንዲ ባለሥልጣናት በመንግሥት ተቃዋሚ ሰልፈኞች ላይ ከባድ ጥቃት ማድረሳቸውን አመልክቷል። የአገሬውን ተቃዋሚዎች መንግሥቱ ሰርጎ ገብ ብሎ መፈረጁንም አምነስቲ በመግለጫው ጠቅሷል። በሰሜን ምስራቅ ናይጄሪያ ከተማ ጎምቤ ውስጥ በሚገኘው የአውቶቡስ ጣቢያ ዛሬ በደረሰ የቦምብ ፍንዳታ 29 ሰዎች ሞቱ። ለሞቱትም ሆነ ለቆሰሉት ከመቶ በላይ ሰዎች ተጠያቂና ኃላፊው ቦኮ ሐራም ነው ብለዋል ባለስልጣናት። የዛሬው ጥቃት ከዚህ ቀደም የደረሱት ተከታታይ ጥቃት መሆኑ ነው። ቦኮ ሐራም ለስድስት ዓመታት የዘለቀውን የዚህ ሽብር ቡድን ጥቃት አሁን የሚያካሄደው ደግሞ የባሰ መሆኑም ተነግሯል። በዛሬ ቀን ወደ አገራቸው የተመለሱት ከዩናይትድ ስቴትስ ማለት ነው የናይጄሪያው መሪ ቡሃሪ አቡጃ ሲገቡ ዩናይትድ ስቴትስ ተሰጣቸው ይሆናል የተባለውን ጦር መሳሪያ አለመያዛቸው በተቺዎች ዘንድ ሂስ አሰንዝሮባቸዋል። ዋና ዋና ዜናዎቹ እነዚሁ ነበሩ። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ጠቅላላ ዝግጅቶች እነዚሁ ነበሩ። ነገ በተለመደው ሰዓት ከምሽቱ 3 ሰዓት ቀደም ብሎም ከምሽቱ 1 እስከ 1 ተኩል እንገናኛለን። ስናስተናግዳችሁ የቆየነው እኔ አዲሱ አበበና ሰሎሞን ክፍሌ ነበርን። ሰላም በእኛ በኩል ደህና ደሩ። የትግርኛ ፕሮግራም ደግሞ ይቀጥላል አሁን።